ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል 9660 ኪሎ ሄርስ ወይም 31.05 ሜትር ባንድ ላይ የምታገኙን ሲሆን ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርስ ወይም 31.05 ሜትር ባንድ 15570 ኪሎ ሄርስ ወይም በ19.27 ሜትር ባንድ ላይ ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል የሚለው ገጻችን ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
የተከበራችሁ አድማጮቻችን በእያላችሁበት ሁሉ ሰላምን እየተመኘን በዛሬው ስርጭታችን እንደተለመደው የቅድስት መንበር ዜና በማስቀደም ቤተክርስቲያን በማህበረሰብና በዓለም የሚዳስሱ ዜናዎችን እናስደምጣችኋለን። እስከ ፍጻሜው ድረስ ቆይታችሁ ከኛ ጋር።
ርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ዛሬ ሮብ ረፋድ ላይ በብፁዕ ጳውሎስ ስድስተኛ አዳራሽ ለተሰበሰቡት ምእመናንና ነጋዴያን ተዘዋውረው ሰላምታ ካቀረቡና ሐዋርያው ቡራኬ ከሰጡ በኋላ ከወንጌል ዮሐንስ ምዕራፍ 20 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብሩ ወጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች። ያም ቀን እርሱም ከሳምንቱ ፊተኛ በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደ ላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው የሚለው በዋና ዋና የአውሮፓ ቋንቋዎችና በአረብኛ ከተነበበ በኋላ ቅዱስነታቸው ይህንን ሰፊ ትምህርተ ክርስቶስ በጣሊያንኛ ቋንቋ አቅርበዋል።
ካሪ ፍራቴሊ ኤ ሶሬሊ ቦንጆርኖ ሪፕሬንደንዶ ኢል ካሚኖ ዲ ካቴኬሲ ሱላ ሜሳ ኦጂ ቺ ቼዲያሞ ማ ፐርኬ አንዳሬ አ ሜሳ la domenica
የተከበራችሁ ወንድሞችና እህቶች እንደምን አደራችሁ? ስለ ቅዳሴ የጀመርነውን ትምህርት በመቀጠል በዛሬው ዕለት ለመሆኑ ለምንድር ነው እሁድ ዕለት ለማስቀደስ የምንሄደው የሚለውን ጥያቄ እንቃኛለን። አዲሱ የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በቁጥር 177 ላይ በጌታ ቀን የሚከናወነው የእሁድ ክብረ በዓልና መስዋዕተ ቅዳሴ የቤተክርስቲያን ህይወት እምብርት ነው ይላል። እኛ ክርስቲያኖች እሁድ ዕለት ወደ ቅዳሴ የምንሄድበት ዋናው ምክንያት ከሙታን ተለይቶ የተነሳውን ጌታ ለማግኘት በበለጠም እርሱ እንዲያገኘን ልንፈቅድለት እንዲሁም ቃሉን ለመስማትና በማዕዱ ለመሳተፍ ብሎም በዓለማችን የምስጢራዊ ሰውነቱ አባሎች በመሆን ቤተክርስቲያን እንሆናለን የኢየሱስ ሐዋርያት ከመጀመሪያ ጊዜ አንስተው ይህንን ተርተው በሳምንቱ አንድ ጊዜ ማለት ዕብራውያን የሳምንቱ መጀመሪያ ቀን የሚሉት፣ ሮማውያን ደግሞ የፀሐይ ቀን ብለው በሚጠሩት እሁድ ቀን የቁርባን ግንኙነት ያደርጉ ነበር። ምክንያቱም እላይ ሲነበብ እንደሰማነው ጌታ ኢየሱስ በዛው ዕለት ከሙታን ተለይቶ በመነሳቱና ከሐዋርያት ጋር ተገናኝቶ መነጋገሩን ከእሳቸው ጋር መመገቡ ብሎ መንፈስ ቅዱስ የሰጣቸው ዕለት ስለሆነ ነው። ታላቁ ርደተ መንፈስ ቅዱስም ማለት በዕለተ ጰራቅሊጦስ የተፈጸመው መንፈስ ቅዱስ እንደ እሳት ልሳን በእመቤታችን ድንግል ማርያምና በሐዋርያት ላይ የወረደበት ዕለትም ማለት ከኢየሱስ ትንሣኤ በሐምሳኛው ቀን የተፈጸመውም በዕለተ ሰንበት ነበር። ስለዚህ እሁድ ዕለት ማለት ዕለተ ሰንበት ለእኛ ቅድስ ዕለት ናት። የምትቀደሰውም ያ ጌታ ኢየሱስ በመካከላችን ሕያው ሆኖ ለእኛ የሚሰጥበት ምስጢረ ጥቀ ቅዱስ ቁርባን ስለሚቀርብ ነው። እሁድ ዕለትን የክርስቲያን ታላቅ ዕለት የሚያደርገው መሥዋዕተ ቅዳሴ ነው። ይህ ከጌታ ጋር የመገናኘት ፍጻሜ የሌለበት እሁድ ለክርስቲያኖች ምን እሁድ ሊሆን ይችላል? አንዳንድ ማኅበረ ክርስቲያኖች በየሳምንቱ እሁድ ዕለት መሥዋዕተ ቅዳሴ ሊያገኙ አይችሉም። ችግሩ ጉልህ ቢሆንም እነዚሁ ማኅበረ ክርስቲያኖች በዚሁ ቅዱስ ዕለት እሁድ የጌታን ቃል በመስማትና ለቅዱስ ቁርባን ያላቸውን ፍላጎት ሕያው በማድረግ በጌታ ስም በጸሎት መሰብሰብ አለባቸው። አንዳንድ በዓለማዊነት የተሸነፉ ማኅበረ ክርስቲያኖች ደግሞ በቅዱስ ቁርባን ያሸበረቀች እሁድ ክርስቲያናዊ ትርጓሜን የረሱ አሉ። ይህ አስከፊ ኃጢአት ነው። እንዲህ ባለ አካባቢ የዕለተ ሰንበት ታላቅነት እንዲሁም ዋነኛ ትርጉሟ የጌታ ቀን፣ የደስታ ቀን፣ የማኅበረ ክርስቲያን ቀን፣ የአጋርነት ቀን፣ የሥጋዊና መንፈሳዊ ዕረፍት ቀን መሆኑን ማስታወስ ያስፈልጋል። አዲሱ የካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ከቁጥር 2177 እስከ 2188 መመልከት ይቻላል። በእነዚህ እሴቶች በየእሁዱ የሚያስተምረን ቅዱስ ቁርባን ነው። ለዚህም ነው ሁለተኛው የቫቲካን ጉባኤ በቤተ ክርስቲያን ሥርዓት አምልኮ ሰነድ ቁጥር 106 መነሻውን ከክርስቶስ ዕለት ትንሣኤ የወሰደ ሐዋርያዊ ትውፊትን መሠረት በማድረግ ቤተ ክርስቲያን ፋሲካዊ ምስጢርን በየሳምንቱ ክብረ በዓል ታደርጋለች። ከዚህም የተነሳ ይህ ቀን የጌታ ቀን ወይም እሁድ የሚል ስም ወጥቶለታል። ስለዚህ ይህ ቀን በእውነት የደስታና የእረፍት ጊዜ እንዲሆን ምእመናንን ማስተማር ያስፈልጋል ይላል። በዕለተ ሰንበት ከሥራ እረፍት ማድረግ በመጀመሪያ የክርስትና ዘመናት የተለመደ አልነበረም። በክርስትና ታሪክ የተፈጠረ ነው። በቅዱስ መጽሐፋዊ ባህል ዕብራውያን ቅዳሜ ዕለት እረፍት ያደርጉ ነበር። በሮማውያን ማኅበረሰብ ግን በሳምንቱ አንድ ቀን ከሥራ እረፍት ማድረግ የግድ ነበር። በቅዱስ ቁርባን ኮድኩቶ እንደ ነጻ ልጆች እንጂ እንደ ባሮት ሳይሆን እሁድ ዕለትን እንደ ዓለም አቀፍ የእረፍት ቀን እንዲሆን ትርጉም የሰጠው ክርስቲያናዊ ትርጓሜ ነው። በሕይወታችን ክርስቶስ የሌለ እንደሆነ በዕለታዊ ድካም፣ ችግሮች እንዲሁም የሚመጣው ጊዜ ፍራቻ ስር እንወድቃለን። በዕለተ እሁድ ከጌታ የምናደርገው ግንኙነት የዛሬውን ዕለት በብርታት እንድንኖር የሚመጣውን በተስፋ ለማጋፈጥ እንድንችል ያደርገናል። ስለዚህ ነው እኛ ክርስቲያን በቅዱስ ቁርባን ሥርዓት ጌታን ለማግኘት ወደ ቤተ ክርስቲያን የምንሄደው። ከሙታን ተለይቶ ከተነሳና ዘለዓለም ሕያው ከሆነው ኢየሱስ ጋር በቅዱስ ቁርባን መገናኘት ያ መጨረሻ የሌለው ዘለዓለማዊ እሁድ ድካምም ይሁን ሥቃይ፣ ሐዘንም ይሁን እንባ የማይኖርበት ነገር ግን በሙላት ለዘለዓለም ከጌታ ጋር የመኖር እሁድ መቅድም ነው። ስለዚሁ የብፅና ዕረፍት የእሁድ ቅዳሴ በየሰምንቱ እየተጓዘ ሁለመናችን በሰማይ ያለ አባታችን እጆች እንድናኖር ያስተምረናል። ምናልባት አንዳንዶቹ ዋናው ነገር እንከኔ የሌለበት ሕይወት መኖር ጓደኛን ማፍቀር ነው እንጂ ቅዳሴ መሳተፍ አያስፈልግም ብለው ለሚናገሩ ምን ማለት ይቻላል ብለን ብንጠይቅ፣ ኢየሱስ በዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚሁ ያውቃሉ እንዳለው ሁሉ የክርስትና ሕይወት ሚዛን በፍቅር እንደሆነ የማይካድ እውነት ነው። ነገር ግን የሚያስፈልገንን ጉልበት ለማግኘት እሁድ እሁድ ከማይደርቀው የቅዱስ ቁርባን ምንጭ መመገብ ያስፈልገናል። ወደ መሥዋዕተ ቅዳሴ የምንሄደው ለእግዚአብሔር የሆነ ነገር ለመስጠት ሳይሆን የሚያስፈልገንን ነገር ከእርሱ ለማግኘት ነው የምንሄደው። በሮማዊው አራተኛው አኮቴቶ ቁርባን ማለት የምስጋና ጸሎት ላይ እንደሚያመለክተው አንተ የእኛ ምስጋና አያስፈልግህም፣ ነገር ግን የአንተ የፍቅር ስጦታ እንድናመሰግንህ ጥሪ ያቀርብልናል። የምስጋና ውዳሴዎቻችን ታላቅነትህ ላይ ምንም አይጨምሩም፣ ነገር ግን የሚያድነን ጸጋ ያስገኙናል ሲል የዚህ ምስጢር ይገልጥልናል። መጨረሻ ላይ እሁድ ለምን እናስቀድሳለን ለሚለው ጥያቄ የቤተ ክርስቲያን ትእዛዝ ስለሆነ ብሎ ብቻ መመለስ አይበቃም። ይህ ትእዛዝ እሴቱን ይዞ ወደፊት ለመራመድ ይረዳናል። ነገር ግን ይህ ብቻ በቂ አይደለም። በሕይወታችንና በመካከላችን ሕያው ሆኖ በሚኖር በጌታ ኢየሱስ ጸጋ ትእዛዛቱን ለማክበርና ታማኝ እርሱ ምስክር ለመሆን ስለምንችል እኛ ክርስቲያኖች የግድ በእሁድ ቅዳሴ መሳተፍ አለብን። እግዚአብሔር ይስጥልኝ ሲሉ ትምህርታቸውን ደምድመዋል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከህብረተሰቡ መካከል ተገልለው በሚኖሩት ደሃ ሰዎች ውስጥ ኢየሱስ ክርስቶስን ማየት እንደሚቻል ገለጹ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ይህን የገለጹት በላቲን አሜሪካ የተመሰረተበትን 25ኛ ዓመቱን በማክበር ላይ ለሚገኝ የህዝቦች እድገት ለተባለ ማህበር ነው። ለማህበሩ አባላት ባስተላለፉት መልእክታቸው በአህጉሪቱ በሚኖሩ ህዝቦች መካከል ልዩነት ሳይደረግባቸው ኑሯቸውን ለማሻሻል ብርቱ ጥረት እንደሚያስፈልግ አሳስበዋል። በአህጉሪቱ ለእድገት የሚደረገውን ጥረት ፍሬያማ ለማድረግ የፍትህ መጓደልንና ሙስናን መቃወም እንደሚያስፈልግ በሮም በመካሄድ ላይ ላለው የጉባኤው ተሳታፊዎች አሳስበዋል። ቅዱስነታቸው በማከልም የላቲን አሜሪካ አገሮች በተፈጥሮ ሀብት የታደሉ ቢሆንም የውጭ ዕዳ ጫና ማደግ አገሮቹን ለኢኮኖሚ ቀውስ፣ ለድህነት፣ ለሥራ አጥ ቁጥር መጨመርና በሕዝቦች መካከል ለሀብት ክፍፍል ልዩነት ዳርጓል ብለዋል። የሕዝቦች እድገት በተሰኘው ማኅበር በኩል የላቲን አሜሪካና ካሪቢያን ሕዝቦች የኑሮ ሁኔታ ለማሻሻል የሚያግዙ 4400 የተለያዩ ፕሮጀክቶች ተዘርግተው አገልግሎት በመስጠት ላይ እንዳሉ ቅዱስነታቸው አስታውሰው ከዚህ ፕሮጀክትም አንድ አገር ብቻ በተናጠል ተጠቃሚ የሚሆንበት ሳይሆን ፍትሐዊነትና ስብዕና በተመላበት መንገድ በተለይ በላቲን አሜሪካ ሕዝቦች መካከል ተገልለውና በድህነት የቆዩ ሕዝቦችም ተጠቃሚ መሆን እንዳለባቸው በመልእክታቸው አሳስበዋል። ጉባኤውን በይፋ የከፈቱት የማኅበሩ ፕሬዚደንት የሆኑት ካርዲናል ፒተር ተርክሰን ለጉባኤው ባሰሙት ንግግር በላቲን አሜሪካ በአማዞን ግዛት የሚዋሰኑ አገሮችን የሚያካትት የጳጳሳት ሲኖዶስ በ2012 ዓመተ ምሕረት ሮም ላይ እንደሚከናወን ይፋ አድርገዋል። ካርዲናል ሎሬንሶ ባልዲሴሪ የጳጳሳቱ ሲኖዶስ ጠቅላይ ጸሐፊ የሲኖዶሱን ዓላማ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተናገሩትን መልእክት አስታውሰው ባሰሙት ንግግራቸው የሲኖዶሱ ዋና ዓላማ በክልሉ የወንጌልን መልእክት በብቃት ለማዳረስና አደጋ ላይ የወደቀውን የአካባቢውን ደን ከጥፋት ለመታደግ ነው ብለዋል። ካርዲናል ባልዲሴሪ በማከልም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በመጪው ጥር ወር ወደ ፔሩ በሚያደርጉት ሐዋርያዊ ጉዟቸው ለመጀመሪያ ጊዜ የአማዞን ግዛትን በመርገጥ በፖየርቶ ማልዶናዶ ከተማ ቆይታን በማድረግ በጳጳሳቱ ሲኖዶስ የሚቀርቡ ርዕሰ ጉዳዮችን እንደሚመለከቱ አስታውቀዋል። ሞንሲኞር ሰጉንዶ ተያዶ ሙኖስ በጳጳሳዊ ምክር ቤት በቅዱስ ዮሐንስ ጳውሎስ ዳግማዊ የተቋቋመው የሕዝቦች ሁለንተናዊ እድገት ምክትል ጸሐፊ በንግግራቸው እንደገለጹት የሕዝቦች እድገት ማኅበር ለላቲን አሜሪካ ሕዝቦች የሚጠቅሙ በርካታ እቅዶችን የያዘ ሲሆን ከእነዚህም መካከል በሕዝቦች መካከል ክፍፍልን ማስወገድ፣ ሰብአዊ ክብርን ማዳበር፣ ለእድገት መንገድ ከፋች የሆኑ ሥልጠናን መስጠት የሚሉ ይገኙባቸዋል ብለዋል። እነዚህም ውጥኖች በየሀገረ ስብከቶቹ ጳጳሳት ምክር ቤት በኩል ተፈጻሚነትን እንደሚያገኙ አስታውቀዋል።
ይህ የቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ካቶሊካውያን ሕክምና ቤቶችና የጤና ጥበቃ ጣቢያዎች ከኩባንያዊነት ማለትም ከንግድ ስርዓት አደጋ ሊጠበቁ ይገባቸዋል የሚል ሐሳብ እንደ አውሮፓውያን አቆጣጠር ታህሳስ 12 ቀን 2017 ዓ.ም ይፋ በሆነው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዓለም አቀፍ የሕሙማን ቀን ምክንያት ባስተላለፉት መልእክት ተመልክቶ ይገኛል። ቅዱስነታቸው ከማንኛውም ኢኮኖሚያዊ ተጽዕኖ በተለይ ደግሞ ከጤና ጋር ተያያዥ በሆኑት ጉዳዮች ሁሉ የሰብአዊ ማዕከልነት ያበክራሉ። ይህንን ጉዳይ በቅርቡ ለጳጳሳዊ የሥነ ሕይወት ተቋም ባስተላለፉት መልእክት ያሰመሩበት ሐሳብ በመሆኑም የኢጣሊያ ብፁዓን ጳጳሳት ጉባኤ ሊቀመንበር የፔሩጃ ሊቀ ጳጳሳት ብፁዕ ካርዲናል ጓልቴሮ ባዜቲ ቅዱስ አባታችን የሕሙማን ቀን ምክንያት በማድረግ ያስተላለፉት መልእክት ዙሪያ ከቫቲካን ሬዲዮ ጋር ባካይሉት ቃለ ምልልስ ገልጠው በቅርቡ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ ለጳጳሳው የህይወት ተቋም ባስተላለፉት መልእክት ህይወት ከመጸነስ እስከ ባህሪያዊ ሞት ኃላፊነት በተሞላ መንፈስ መሸኘት እንደሚያስፈልገውና አስተዋይነትን ማመዛዘንና ለሰው ልጅ በፍቅር ጥበብና በጥልቅ ፍላጎት መሸኘት የሚል እሴት ያስከተለ በመሆኑም የህይወት ጉዳይ ለረኞች እንጂ ለተቀጣሪ ህክምና ሙያተኞች ብቻ የሚተው ጉዳይ እንዳልሆነ ማብራራታቸው ያመለክታል። ኩባንያዊነት ወይንም የንግድ ጥቅም ማራቅ የሚቻለውም አይኖቹንና ልብህን በዚያ በህመምተኛው ፊት በማኖር መሆኑ ቅዱስ አባታችን ይገልጣሉ። በመልእክታቸውም የደጉ ሳምራዊ ምሳሌ ዋቢ ሲያደርጉ አለመክንያት አልነበረም። ቤተክርስቲያን ታማሚውን ፈጽማ ለብቻው እንዳትተው የሚያዝ ቁርጥ ያለ ጥሪ እንዳላት ለማስገንዘብም ነው። ደጉ ሳምራዊ ታማሚውን ያያል፣ በጥልቀትም ገዛ ራሱ በዚያ በታመመው ሰው ተመክሮ ውስጥ በማስገባት ሀብቱንና ያለውን ንብረቱን ሁሉ ያሳትፋል። ይህ ደግሞ ከዚያ አይቶ እንዳላየ ጀርባውን ሰጥቶ ገለል ብሎ ካለፈው ካህንና ሌዋዊ ካሳዩት ተግባር እጅግ የተለየ ነው። የቅዱስ አባታችን መልእክት የሚናገረውም ለቤተክርስቲያን ስብዕና ጠቀሜታ ነው። ቤተክርስቲያን በሰው ልጅ ፊት የሰው ልጅ ህይወት ጤናማው ይሁን የታመመው እና በጣረሞትም ቢገኝም መኖሩን ሰብአዊነት መሆን እንዳለበት ለማሳሰብ ነው። በእርግጥ አንድ በጠና የታመመው ገና መድኃኒት ባልተገኘለት በሽታ የተጠቃው በስቃይ ላይ የሚገኘው እንደማይድን እየታወቀ ለማቆየት ብቻ በሚሰጠው ህክምናና ጣፋጭ ሞት ድንበር መካከል ያለው ልዩነት ለይቶ ማስቀመጡ እጅግ ከባድ ነው። ለዚህም ነው ይህንን ሁኔታ በተመለከተ ውሳኔ ማቅረብ የሚገባው አካል ያለው ኃላፊነት ገና መድኃኒት ባልተገኘለት በጣረ ስቃይ የሚገኘውን የታማሚው ፈቃድ እንዲሁም የህሊና ፈቃድ ብሎም የሐኪሙ ሙያዊ ብቃት ግምት የሚሰጥ መሆን አለበት የሚባለው። ስለዚህ በታማሚው በሐኪሙና የስነ ህክምና የደረሰበት የፈውስ ደረጃ መካከል ያለው ግንኙነት የሚመለከት ኃላፊነት ነው። በአጠቃላይ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ እንደሚሉት ከዚያ ህይወት እንደ ጥራጊ ከሚመለከት ባህል ሊጠበቅ ይገባዋል የሚለውን ሐሳብ የሚያስተጋባ ነው። ሞት ከሰው ልጅ ህልውና ጋር እየተቆራኘ ነው። ተነኪነቱና ተሰባሪነቱ የሚያስተውልበትም ሁነት ነው። ይህንን ለመግጠም ከእርሱ እየተለየው ሌላው ላይ ሊታመን ይገባዋል። በሌላ ላይ የመታመን ፍላጎት የሚያጎላ ነው። ይህ እማኔውን የሚያኖርበት ሌላ እስከ የላቀው ወደ ጌታ እስከሚል ፍላጎት የሚልቅ ነው። በመሆኑም የንክብካቤና የፍቅር አቅርቦት ይጠይቃል። ይህ ጉዳይም ገና መድኃኒት ባልተገኘለት በሽታ የታመመው ሰው የጤናው ሁኔታ ለማሻሻል የሚያስችል በሽታው የሚያስከትልበት ሰብአዊ አቅም መቋቋም ፈጽሞ የማይቻለው ስቃዩን የሚያስታግስለት ህክምና ማግኘት ይኖርበታል። ለታመመው ሰው የሚቀርብለት እንክብካቤ ሰብአዊ ልክነትና ብቃት ያለው መሆን አለበት። በሌላው በኩል ደግሞ ከህመምተኛው ሁኔታ ጋር እየተዛመደና የመሻሻል ወይንም ከማገገም እድሉ ጋር በማጣመር የሚሰጠው የህክምና እንክብካቤ ዙሪያ ውሳኔ መስጠት ይቻላል። እንዲህ ሲባል በህክምና ስልት የሚሰጠው እንክብካቤ መቋረጥ አለበት ማለት አይደለም። የኢጣሊያ ብፁዓን ጳጳሳት ጉባኤ የእያንዳንዱ የህክምና ባለሙያ ገና መድኃኒት ባልተገኘለት በሽታ የታመመው ሰው ሞቱን ለማፋጠን የሚወሰደው ማንኛውም እርምጃ የጤና ባለሙያ የመቃወም ህሊናዊ መብቱ ተከባሪ መሆን አለበት ብሎ ያምናል። ይህንን ሁሉ ሐሳብ ይላሉ ህይወት ከመጸነስ እስከ ባህሪያዊ ሞት መከበር አለበት በሚል ጥልቅ ሐሳብ የሚጠቃለል ነው ብለዋል።
መጪው እሁድ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሕፃናትን የሚባርኩበት ዕለት እንደሚሆን ተነገረ። የፊታችን እሁድ ታህሳስ 8 ቀን 2010 ዓመተ ምህረት በእኩለ ቀኑ ማርያማዊ ጸሎት ማሳረጊያ ሥነ ሥርዓት ላይ በቅዱስ ጴጥሮስ አደባባይ የሚገኙ ወደ 2500 ለሚጠጉ ሕፃናት ቡራኪያቸውን እንደሚሰጡ ይጠበቃል። የጸሎትንና የብርሃነ ልደቱን ዝግጅት የሚያበስር በወላጆቻቸው በመምህራኖቻቸውና በካህናት የተመሩ በሺዎች የሚቆጠሩ ህፃናትን ለበርካታ ዓመታት ወደ ስፍራው ሲያሰባስብ የቆየ ስነ ስርዓት እንደሆነ ይታወቃል። ህፃናቱ የሮማዊ ንግግሮችን የሚማሩበት ትምህርት ማዕከል ፕሬዝዳንትና ለበርካታ ዓመታት የሮም ሀገረ ስብከትን ለዕለቱ ሲያስተባብሩ የቆዩት ዳቪድ ሎባሾ እንደገለጹት ለዘንድሮ በዓል የተመረጠ መሪ ቃልም ስፍራ ተዘጋጅቶልሃል የሚል እንደሆነ ተናግረዋል። ዳቪድ እንደገለጹት ህፃናቱ የሚመጡበት ማዕከል ዕለታዊ ችግሮቻቸውን ለመፍታት መላን የሚቀስሙበት፣ ፍቅርን የሚማሩበትና እግዚአብሔር በእያንዳንዳቸው ልብ ውስጥ ቦታ እንደሚፈልግ የሚረዱበት ማዕከል እንደሆነ አስረድተዋል። በማዕከልም አምና በተደረገው የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቡራኬ ሥነ ሥርዓት ቅዱስነታቸው እግዚአብሔርንና ሌሎችን ማፍቀር እንድንችል ወደ ሕፃኑ ኢየሱስ ክርስቶስ ጸሎታቸውን አቅርበው እንደነበር አስታውሰው የዘንድሮ ሥነ ሥርዓትም ይህን በተግባር የምናሳይበት ኃይል የምናገኝበት አጋጣሚ እንዲሆን ተመኝተዋል። የተለያዩ ሕዝቦች በሚኖሩባት በሮም ከተማ ይህን የመሰለ ማዕከል መኖሩ ወደ ማዕከሉ የሚመጡ ሕፃናት ከሕፃንነታቸው ጀምሮ ልዩነትን ሳይሆን የእርስ በርስ ፍቅርን፣ ኅብረትን እየተማሩ እንዲያድጉ ይረዳል ብለዋል።
ይህ የቫቲካን ሬዲዮ ነው። ራሱን እስላማዊ መንግስት ሲል በሰየመው አሸባሪ ኃይል ጥቃት ተጥሎበትና በጸረ ክርስቲያናዊ ተግባር እየረከሰው የቅዱስ ጊዮርጊስ ቤተ ክርስቲያን የሚሰቃዩትን አብያተ ክርስቲያን እንርዳ የተሰየመው ጳጳሳዊ ባለመብት ስልጣን ለበስ የሆነው ግብረሰናይ በለገሰው 100,000 ዩሮ ዳግም ተገንብቶ እና ተባርኮ ለአገልግሎት ለማዋል በተካሄደው መንፈሳዊ ስነ ስርዓት እየተሳተፉት አባ ባሽር ማቲ ዋርዳ አክራሪው ኃይል ክልሉን ከማኅበረ ክርስቲያን ህልውና ነጻ ለማድረግ ጀምሮት የነበረው ሴራ ሳይሳካለት ሲባረር ይኸው ክርስቲያኖች ግን ወደ ነበሩበት ስፍራ ተመልሰዋል ሲሉ መግለጣቸው የግብረ ሰናዩ ማኅበር ይፋዊ ድረገጽ ካሰራጨው መግለጫ ለማወቅ ተችሏል። አባ ዋርዳ እንደገለጡትም ቤተ ክርስቲያን ዳግም አምሮባት ክርስቲያን ልጆቿን ለማዕቀፍ በቅታለች ብለው ጂሃዳውያን ወደ መጡበት የነነዌ ማኅበረ ክርስቲያን ወደ ክልሉ በመመለስ የቤተ ክርስቲያኒቱ ዳግም መገንባት የተቀረው ከክልሉ ለተሰደደው ክርስቲያን መመለስ ትልቅ ምክንያት እንደሚሆን ነው ማለታቸው የገለጠው የሚሰቃዩት አብያተ ክርስቲያን እንርዳ የተሰየመው የግብረ ሰናይ ማኅበር ድረገጽ አክሎ ክልሉን ለቆ የወጣው 6330 ክርስቲያን ቤተሰብ ለመመለስ የቻለ ሲሆን የተፈናቀለው ማኅበረ ክርስቲያን ወደ ክልሉ እንዲመለስ በሚደረገው ትብብርና ጥረት የሚሳተፉት ሁሉ አባ ዋርዳ አመስግነው ስደት መከራ መስዋዕትነትም ይሁን ክርስትና በውስጡ የትንሣኤ ጸጋ ይዞ የሚጓዝ ነው ማለታቸውንም ያመለክታል። በኒውዮርክ የተፈጸመው 4 ሰዎች ብቻ ለመቁሰል አደጋ ያጋለጠው የከሸፈው የሽብራ ጥቃት ከደረሰ በኋላ የተባበሩት የአሜሪካ መንግስታት ርዕሰ ብሔር ትራምፕ አሸባሪያን እስከ የሞት ቅጣት ለዘለለ ለከባድ የቅጣት ፍርድ የተገቡ ናቸው በማለት የአገራቸው ኮንግረስ የስደተኞች የመቆጣጠሪያ ህግን እንዲከርና ለጥብቅ ቁጥጥር አጋዥ እንዲሆን ለማድረግ መንግስት ያቀረበው የህግ ንድፍ የአሸባሪያኑ ጥቃት ግምት ሰጥቶ በማጽደቁ ሂደት እንዲተባበር ጥሪ ማቅረባቸው የቫቲካን ሬዲዮ ለእክት ጋዜጠኛ ቤኔዴታ ካፔሊ ካጠናቀሩት ዘገባ ለመረዳት ተችለዋል። ርዕሰ ብሔር ትራምፕ ያቀረቡት ጥሪ ከዚያ ቀደም በማድረግ መንግስታቸው የወሰደው ውሳኔ ቀጥሎ በአገሪቱ የበላይ ፍርድ ቤት ተቀባይነት አለው በማለት ውሳኔ እየሰጠ በት በስምንት አገሮች ላይ የጣሉት ወደ አሜሪካ የመግባቱ እገዳ በማስታወስ መንግስታቸው የህዝብና የአገር ጸጥታና ደህንነት ለማሳየል በሚደረገው ጥረት የአገራቸው ፓርላማ ተባባሪነቱን ማሳየት ይገባዋል እንዳሉ የገለጹት የቫቲካን ሬዲዮ ለእክት ጋዜጠኛ ካፔሊ አያይዘው የስደተኞች ተቆጣጣሪ የጸጥታ ኃይሎች በብዛትም ሆነ ያላቸው ስልጣን ከፍ ማድረግ የሚያከናውኑት የጸጥታና የደህንነት አገልግሎት የተዋጣለት እንዲሆን የተስተካከለ የገንዘብ ሀብት መመደብ በሚል ውስጥ ሳኒያቸው የአገሪቱ ፓርላማ ሊተባበር ይገባዋል እንዳሉ ያመለክታሉ። በኒውዮርክ የሽበራውን ጥቃት የጣለው በተባበሩት የአሜሪካ መንግስታት ውስጥ ከቤተሰብ ጋር የመቀላቀል እድል የሚል ህግ በመጣቀም የዛሬ 7 አመት በፊት ወደ አሜሪካ የገባ የባንግላዴሽ ተወላጅ ኡላህ የፈጸመው ግብረሽበራ እስራኤል በጋዛ ላይ እየፈጸመችው ላለው በአየር ኃይል የተሸኘ ድብደባ ለመበቀል ያለመ ነው በማለት መናገራቸው የተጠቀሱት በሮማ ሳፒንሳ መንበረ ጥበብ የስነ ፖለቲካ መምህር የተባበሩት የአሜሪካ መንግስታት ስነ ፖለቲካ ሊቅ ፕሮፌሰር ማቲያ ዱሌቲ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ በማስታወስ ከዚህ አይነቱ ጥቃት ቀድሞ ለመከላከልና አሸባሪነትን በሚገባ ለመዋጋት የስለላውን ድርጅት ማጠናከር ነው የሚያስፈልገው ብለዋል። ይህ የቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የተባበሩት የአሜሪካ መንግስታት ርዕሰ ብሔር ትራምፕ ኢየሩሳሌም የእስራኤል ርዕሰ ከተማ ነች ብለው በውሳኔያቸው ካረጋገጡ በኋላ ይህንን ተከትሎ የተቀሰቀሰው ግጭት እጅግ አሳሳቢ የሆነ መምጣቱ ሲነገር፣ የእስራኤል መራሄ መንግስት ኔታንያሁ በአውሮፓ ህብረት ሀገሮች ያካሄዱት ይፋዊ ጉብኝት ባጠናቀቁበት ዕለት ብራሰልስ የትራምፕ ውሳኔ እንደማትቀበለው በይፋ መግለጫ መስጠቱን የቫቲካን ሬዲዮ ለኦክ ጋዜጠኛ ፌዴሪኮ ፒያኖ ካጠናቀሩት ዘገባ ለመረዳት ተችሏል። ማንም የህብረቱ አገር የተባበሩት መንግስታት አሜሪካ ይፋ ያደረገው ውሳኔ እንደማይከተል የህብረቱ የውጭ ፖለቲካ ጉዳይ ተጠሪ ፌዴሪካ ሞጌሪኒ ከ27 የህብረቱ አባል አገሮች የውጭ ጉዳይ ሚኒስትሮች ምክር ቤት የእስራኤል መራሄ መንግስት ኔታንያሁ በማሳተፍ ለሁለት ሰዓት ከተወያየ በኋላ እሳቸውና የእስራኤል መራሄ መንግስት በጋራ ሆነው በሰጡት ጋዜጣ መግለጫ ይፋ ማድረጋቸው የገለጡት ለውክ ጋዜጠኛ ፒያና አያይዘው ቀለም በማድረግ ኔታንያሁ ህብረቱ የተባበሩት የአሜሪካ መንግስታት ውሳኔ እንዲከተል ጥሪ አስተላልፈው እንደነበር ቢታወቅም ቅሉ ህብረቱ የትራምፕ ውሳኔ እንደማይደግፈው በእርግጠኝነት ይፋ ማድረጉ አስታውቀዋል። የፈረንሳይ ርዕሰ ብሔር ማርኮን ሁሉም ቀደም በማድረግ የትራምፕን ውሳኔ የሚቃረን መግለጫ በመስጠታቸው እየተቆጡት የእስራኤል መራሄ መንግስት ኔታንያሁ ህብረቱ ተመሳሳይ ምላሽ በመስጠቱ ምክንያት እንደተጠበቀው ከህብረቱ ድርገት ሊቀመንበር ዩንከር ጋር ሳይገናኙ ከብራሰልስ መሰናበታቸው ፒያና ጠቅሰው የሩሲያው ርዕሰ ብሔር ፑቲን ጭምር የትራምፕ ውሳኔ ውድቅ በማድረግ የቱርክ መንግስት የሚከተለው የጸረ ትራምፕ ውሳኔ ዘመቻ መደገፋቸው አስታውቀዋል።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።